ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጀምራል እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 20 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ መጋቢት 20 ቀን 117 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በሳምንቱ ውስጥ የተጠናቀሩትን ዜናዎች የምንተነተንበት የፍካሪ ዜና ፕሮግራማችን በቀድሚያ ይቀርባል። በማስከተልም ባሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው ከነበሩ ዝግጅቶች ሁለቱን በድጋሚ አቅርበን ክፍል አንድ ዝግጅታችን ይተናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ዘረኛው አገዛዝ ዓለም አቀፍ ወረርሽኝን ለመከላከል እየወሰደ ያለው እርምጃ ረጋ ሰራሽ መሆኑ ተጋለጠ። እስካሁን ዘረኛው አገዛዝ ይህን በኮሮና ቫይረስ የሚተላለፈውን በሽታ አስመልክቶ እየሰጠው የሚገኘው መረጃ የዘረኛ የጠባብ የዲሞክራሲነት ገጹን ይብሱን እንዳያከፋው በማሰብ በጥንቃቄ መሆኑን በርካቶች ያስረዳሉ። ለዚህ በስፋት እየተሰጠ የሚገኘው በተጨባጭ መረጋጋቱ የሚነገርለት የመጀመሪያ የሆነው የአንድ ጃፓናዊ በበሽታው መለከፍ በይፋ በተነገረ በሰዓታት ጊዜ ውስጥ የአዲስ አበባ ከተማ ከንቲባ ተብዬ ከጤና ጥበቃ ድረገጽ ላይ በገዛ ስልጣኑ ማስነሳቱ ነው ተብሏል። እንደሚታወቀው አዲስ አበባ የዓለም አቀፍና የአህጉር አቀፍ ግዙፍ የሚባሉ ጽህፈት ቤቶች መገኛ በመሆኗ ለዚህ በኮሮና ለሚዛመተው ወረርሽኝ ተጋላጭነቷ የከፋ ሊሆን እንደሚችል የበርካታ የሕክምና ባለሙያዎች አስተያየት መሆኑ ታውቋል። በሽታውን አስመልክቶ በዚህ ባሳለፍነው ሳምንት በየዩኒቨርሲቲዎች የሚገኙ ተማሪዎች ወደ የቤተሰቦቻቸው እንዲመለሱ መደረጉ የሚደገፍ ቢሆንም ለተማሪዎቹ ተገቢ ምርመራ ሳይደረግ ነጓጓዝ መጀመራቸው የአገዛዙን ንዝህላልነት የሚያጋልጥ መሆኑን ብዙዎች ያስረዳሉ። በሌላ በኩል በየጎዳናው በየበረንዳውና በየጥጋጥጉ የሚኖር ዜጎችን ከዚህ ወረርሽኝ ለመታደግ ምንም እየተወሰደ ያለ እርምጃ ባለመኖሩ የሚያስከትለው ጉዳት እጅግ መሪር ሊሆን እንደሚችል ሊገመት ይቻላል ተብሏል። አንዳንድ ኃላፊነት የማይሰማቸው እንደ ብርሃኑ ነጋ የመሰሉ የፖለቲካ ድርጅት መሪዎች በዘረኛው አገዛዝ ቄሮዎች በሚባሉ የመንጫ ጦረኞች ሳቢያ እጣለ ደረሳቸው እድለኞች መተላለፍ ያልቻሉ የኮንዶሚኒየም ህንጻዎች ለኮቪድ-19 በሽተኞች የህክምና ጣቢያ እንዲሆኑ ምክር መስጠታቸው ድፍንቅልነታቸውን የሚያጋልጥ እንደሆነ በስፋት እየተነገረ ነው። እነዚህ የኮንዶሚኒየም ህንጻዎች ገና መጠናቀቅ የሚቀራቸው ሲሆኑ ሽታቸው እንኳንስ ለበሽተኛ ለጤነኛም ቢሆን የግድ ስለሚሆን ጉዳዩን በቅርብ የሚያውቁ ያስረዳሉ። በህዝብ ስም የሚቆምሩ ፖለቲከኞች ኮሮናን ለፖለቲካ ሸመታ ለማዋል የሄዱበት መንገድ አረመኔነታቸውን የሚያጋልጥ እንደሆነ ሊነገር ይገባዋል ተብሏል። የሚደረገው ዝግጅት የበሽታውን ወረርሽኝነት እንዲህ በሳምንት ለሶስት ሰው ብቻ መያዙን በመንገር ይቆይና ዓለም አቀፋዊ አበዳሪ ድርጅቶች የብድር ገንዘብ ለመልቀቅ መዘጋጀታቸው እንደተሰማ ይህ አሁን እየተነገረ ያለው ቁጥር ሰማይ አድርሶ መነገሩ የማይቀር ነው የሚሉ በርካቶች ናቸው። በሌላ በኩል ደግሞ የዕለት ኩርሳቸውን መሸፈን የማይችሉ የዝቅተኛ የጡረታ ተከፋዮች፣ የአካል ጉዳተኞች፣ በልመናና በአነስተኛ የቀን ሥራ የሚተዳደሩ ዜጎችን ለመታደግ ሥርዓት ያለው ዘመቻ ካልተዘረጋ ኋላ ላይ የበሽታው ወረርሽኝነት እየሰፋ በሄደ ቁጥር ውስብስብ ችግር ሊከሰት እንደሚችል የማህበረሰብ የሳይንስ አዋቂዎች አስተያየታቸውን ሲሰነዝሩ ተደምጠዋል። ፋኖ በሚል ስያሜ በአማራው አካባቢ የሚንቀሳቀሰው የታጠቀ ኃይል አረመኔዎቹ የአማራ ክልል ተብየሹሞች ስብስቡን የአማራ አለኝታ እንደሆነ አምነው የተቀበሉት ተገደው እንደነበር የአካባቢውን ምስቅልቅል ፖለቲካ በቅጡ የተገነዘቡ አዋቂዎች ያስረዳሉ። የፋኖ ምስረታ ወያኔ በወልቃይት፣ በዳንሻ፣ በሁመራ፣ በራያ ህዝብ ላይ በጠራራ ፀሐይ የሚያደርሰውን ግድያና ዘረፋ ለመመከት ሲሆን ይህን ተልእኮውን በሚገባ እንደተወጣ በርካቶች ያስረዳሉ። ፋኖ በአማራ አካባቢ ብቻ ሳይሆን በደፈን ኢትዮጵያ ተሰሚነቱና ተወዳጅነቱ እየሰፋ በመሄዱ ዘረኛው አገዛዝ መሪዎቹን በደፈጣ እየገደለ የአርበኞቹን ኃይል የመበተን ውሳኔ ያሳለፈ መሆኑ የሚታወስ ነው ተብሏል። በቅርቡ በአንድ የካድሬዎች ስልጣና ላይ ገዱ የተባለው የሁለት ዘረኛ አገዛዞች ቡችላ ፋኖ የሌቦች የዘራቢዎች ስብስብ በመሆኑ ሊበታተን ሊፈራርስ ይገባዋል በማለት ካድሬዎቹ የዞናቸው ሲመለሱ በፋኖ ላይ ዘመቻ እንዲከፍቱ መመሪያ መስጠቱን የሚያስታውሱ ወገኖች አሁን በጎንደርና አካባቢው የሚካሄደው ጦርነት የዚያ ድንፋታ ውጤት መሆኑን ያስረዳሉ። ሻለቃ አስቻለው ደሴ ከፋኖ አመራሮች አንዱ የነበረው ከዚህ ቀደም በህወሓት ማዕከላዊ በሚባለው የማሰቃያ እስር ቤት ብልቱ ተኮላሽቶ በቂሊንጦ መሪር ሰቆቃ ተቀብሎ ከተፈታ በኋላ በአማራ ማንነት ላይ በመተከል ባጣዬ የተጠቆ ግድያዎችን ለመመከት ዘምቶ አኩሪ ተጋድሎ በመፈጸሙ በስፋት ይነገራል። በቅርቡ ድንፋታውን ተከትሎ የነገዱ አንጋቾች በመኖሪያ ቤት ውስጥ በእናት አባቱና በህፃናት ፊት እንደረሸኑት ለማወቅ ተችሏል። ቀደም ሲል የአማራ አረመኔ ገዢዎች እንደማያጎበድድ በይፋ ያስታወቀው ይህ የአማራ ማንነት አስከባሪ አርበኞች ቡድን የአማራ ገዢዎች በህዝቡ ላይ የሚያደርሱትን በደል እንዲያቆሙና የተረኛው ዘረኛ የኦዴፓ አጋሰስ መሆናቸውን እንዲያቆሙ በተደጋጋሚ በየስብሰባዎችና በጽሑፍም ማስጠንቀቂያ እየሰጠ መክረሙን ለመገንዘብ ተችሏል። የወያኔ ጉዲፈቻ የሆነው ከምላሰ መንታው ኮሎኔል ጋር በርካቶችን ሲያሳስር የነበረው ተመስገን ጥሩነህ በአማራ ህዝብ ላይ ከተጫነ አንስቶ በርካቶችን በሚስጥር አስገድሏል፣ ከስራ አፈናቅሏል። ተመስገን በአንድ ወቅት የሰላይነቱን ልምድ በመጠቀም የፋኖን ጀግንነት መመስከሩ የሚታወስ ቢሆንም አርበኞቹ ግን እንዳልተወጣላቸው መገንዘብ የተቻለ መሆኑን በርካቶች ይናገራሉ። ይህ የአማራ ፕሬዝዳንት ተብዬ በየቀኑ አዳሩ አዲስ አበባ ሲሆን በየጠዋቱ አውሮፕላን እየተመላለሰ መሆኑን፣ የአማራን ህዝብ ሀብት እየመጠመጠ መሆኑን በመሳት ባህር ዳር ሊኖር እንደሚገባው ፋኖች ማስጠንቀቂያ ሰጥተውት እንደነበር የአደባባይ ሚስጥር መሆኑን ብዙዎች ይናገራሉ። ባሳለፍነው ሳምንት በሽንፋ ሁለት ሾፌሮች በሽፍቶች ታፍነው የማስለቀቂያ 400 ሺህ ብር የጠየቀውን የሽፍቶች ቡድን ያስተማራው አገዛዙ መሆኑን ከስፍራው ከደረሰን መረጃ መገንዘብ ተችሏል። የአማራ ገዢዎች እስከ መጋቢት 20 የፋኖ አርበኞች እጃቸውን እንዲሰጡ ያስተላለፉት ማስጠንቀቂያ መልሶ ራሳቸውን እያርበደበደ መሆኑም ይነገራል። ከዚህ የኦዴፓ ጉዲፈቻ ከሆነው የአማራ አገዛዝ ይልቅ ህዝቡ የክፉ ቀን ደራሽ የሆነው ፋኖን እንደሚያዳምጥና ይህን የአማራ ህዝብ እንደም እየጠጣ የሚገኝን አገዛዝ በተለይ ዘረኛውን አገዛዝ በአጠቃላይ ለማስወገድ ይህ አጋጣሚ ፋኖ እየተጠቀመበት መሆኑን ከተለያዩ አቅጣጫዎች ከተገኙ መረጃዎች መገንዘብ ተችሏል። ባንኮች በተቀናጁ ሌቦች እየተዘረፉ መሆናቸው ተጋለጠ። ይህ ወርተረኛ ዘረኛ አረመኔ አገዛዝ በወለጋ በአረመኔው የኦነግ ታጣቂ ቡድን ስም በከተማ በተጭበረበሩ ቼኮችና ዲጂታል ቴክኖሎጂን ለሌብነት በመዋል መጠነ ሰፊ ዝርፊያ እየፈጸመና እያፈጸመ መሆኑ እየተጋለጠ ነው። ባለፉት 6 ወራት ከተለያዩ ባንኮች በድምሩ ከ100 ሚሊዮን ብር በላይ ያዘርፏል። የሌብነት ፈጻሚዎች በየባንኮቹ ተቀጣሪ የሆኑ ሰራተኞች ስራ አስኪያጆች ጭምር የተሳተፉበት መሆኑ ጥርጣሬውን ያጠናክረዋል ተብሏል። ለዚህ የዘረፋ ጥቃት ሁሉም ባንኮች ተጋላጭ ሲሆኑ የከፋ ዘረፋ የተፈጸመባቸው ንግድ ባንክ፣ ዳሽን ባንክ፣ ወጋጋም ባንክ እንደሆኑ ከተገኘው መረጃ መገንዘብ ተችሏል። የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል።
ሞት ራሱ ይሙት ስንቱን ወንድ ቆፍጣና ስንቷን ቁራጥ ጀግና ያውነት ላይነጥቅ ቋሚነት ነጥሶ ከቁጥር አጉድሎ አፈር ስቢያ አልብሶ በነ ልበ ባልጥስ በነ አያ ገዳዴ በለሞች ለከርሱ በናያ መደዴ አገሩን ገጥግጦ ምድሪቱን እየሞላ ሞት ራሱ ይም አስር ግሩን ይብላ። ሞት መድን አይደለም ባርነትን መርሻ ይልቁን ህይወት ነው ትግል ይልቁኑ የግብ ቃ ማፍረሻ ለድል ቀን አጥቶ በደልን መካሻ። ሞትን ለመግደል ነው ክርስቶስ መምጣቱ በሾው መገረፉ ተሰቅሎ መሞቱ አቸናፊነቱም ባልቀረው ትንሳኤው ባልገጡት እግረቱ። እናም ትግል ህይወት ትግልም ህይወት ሆነ የኑሯችን ግዳጅ ግቡ ያልተወሰነ። እንዲያ ተጻፈና ከፍጥረት ጀምሮ ትግል ሚሉት ግዳጅ ከሰው ዘር ተቋጥሮ ትውልዶችን ቆጥሮ በራብ ጽም ማንፈሩ በንባላ ባሽቆ ደምነት ማስገበሩ ዛሬም ባስፈራ እንደወጡ መቅረት ካደጉበት ሜዳ ቁጥር ካታከተ ሽንፈት ድል በኋላ አግሬን ያለ ሰው ገላው ሳይሸረፍ አግሉ ሳይዛነፍ ሳይጠይም ሳይቀላ መመለሱን ሳቅ በሙሉ አካል ስጋ ሞትን ድል ሊነሳ በመስዋዕት ዋጋ ወጥቶ ያዝናል ከልጅ ወገን ያበለጠ ቆራጥ የህዝብ ልጅ። የምኒልክ ፈለግ አድዋ ነበር ጸጋ ለተበዳይ ዓለም ወግ ለራቀው ዜጋ ክብርን ያስገበየ በደም በነፍስ ዋጋ ግን ሊያስቀራል በቃም ተከታዩን ጸሊም የማይጨውን ጭፍና የመርዙን ሞት ቀለም አላስቀረም ከቶ ከመርግ የከበደ የገባሩን ፍዳ ግድሃውን ስቃይ የምህሩን እዳ ቀያሩ ትንሽብር ግድያ ቀብሩን ሞትን የሚያሳንስ ግፋ መሳውን የበላይ እንቢታ የነዋይ ልጆች ደም ሽረት አላስገኘም ለአገር ክፌ ቁስል ለትውልዶች ህማም የደካሞች ጩኸት የስርክ እዚዮታ አድንን ምልጃ የወላዶች ዋይታ የእናቶች ኡኡታ ለመክፈፍ መች በቃ ዳፍርታሙን ጭፍላ አድማስ ሲያጠለሽ ስርዓት ደመና መስቀል አምሮ ደምቆ በደመራ ፋና ከሚቀብርበቱ በያሬድ ዝማሬ በካህናት ወረብ በሽብሻቦ ስልቱ አዳም በይቅርታ ከሚቀደስበት ከአውደ ምረቱ ጎልያድ በትዕቢት ጋልቦ እየፈነጨ ባንገት ቀንጣሽ ዲስኩር እየተወራጨ ደም የሞላውን ጠርሙስ ባርቆ እያፈነዳ ሞት ሲያወጅ በዳዊት ፍጅት በከተማ ጥንቅሽ ገላ ፈርሶ አገር እስከሚሸት አገር እስኪገማ ሽብር በቀበሌ እልቂት በጎዳና ያ ሁሉ ግን ሆኖ ግፉ መች ቀለለ ሞትስ መች ተሻረ እንባስ መች ደረቀ ባይኖች የቀረረ ህዝቡ በአማት አንጀት ቁስሉን ያስረ ከልጆቹ ትርስጋ ያንባብረ ተስፋውን ተቀሎ ጅምላም አልቀበረ ሀገረ ዳው ብዙ ትውልድ ሰፊ ጓዙ አንዱን ገፍቶ ሲጥል ሌላ ሞት ቢተካ የዘመናት ዳው ከቶም አላበቃ ለአንድ ትውልድ ድሜ አንድነት የነሳን በጎጥ ቋንቋን ፍዞ አገር የነጠቀን ወያኔ የሚሉት የዘረኞች ቡድን ያስገንጣይ ዝግንትል ኑታገም በሚል ይኸው ክርጃችን በትቢት ያሽካካል ዛሬም ሞት ለሞቱ ሕይወት ይጠብቃል።
የሐሙስ መጋቢት 17 ቀን 2012 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ሌት ከጅብ ቀን ከህዝብ ሌት ከጅብ ቀን ከህዝብ ሲባል የነበረው ዛሬ ተቀይሮ ሹሙ ቀንም ማታም ውሎ አዳሩ ከጅቦች ጋር ብቻ ሆኗል ተጋልጧል። ልቡ ከቂም በቀል ቃሉ ከመበደል እጁ ከመግደል ሊቆጠብ ሊርቅ አልቻለም። የለመደባቸው የጨቋኝ አጃቢዎችም ከየተደበቁበት ሳይከር ወጣው በዙሪያው ተኮልኩለው አጆሃ ያሉት ሲንጣጡ ይታያሉ። የነጋባቸው ጅቦች መሆናቸውን መገንዘብ ያቃታቸው ደግሞ ህዝብን አላወቀብንም በሚል ይመስላል እጅ እጅ ያለ የደርግ ወያኔ ሐሰትን ያጠነጥናሉ። ወደ ላይ ቤት ቀፎናቸውና ደግሞ ደጋግመው እንደሞኝ ልቅሶ ዚያድ ባሬን ያፋ ደገፈ የብሔር ጥያቄን በኢትዮጵያ ፈጠረ አስገነጠለ ወዘተ ብለው በድርጅቱ ላይ ሲለፈፉ ደግሞ በታጋይ አገር ወዳዶች በሞላ ላይ ጸያፍ ዘመቻቸውን አድሰው ተያይዘውታል። ወያኔን የቀን ጅብ አላቸው ብለው ፍንድቅድቅ ያሉትና ዘረኛውን አገዛዝ ከነቁንጨው የደገፉት ዛሬ የቀን የማታ ጅብም ስም ቀይሮ እንደመጣባቸው መታዘብ ተገደዋል። ዋሾ በዋሾ ዘረኛ በዘረኛ ተተክተዋል። ወያኔን በህዝባዊ አመጽ ካልሆነ በምንም ሌላ መንገድ ማስወገድ አይቻልም ስንል እንደነበር ሁሉ ዛሬም የቾሊዎቹን ማስወገድ የምንችለው በህዝባዊ አመጽና ትግል ብቻ ነው። ወያኔን በአመጽና ሁለገብ ትግል መፋለም ኃጢአት ነው ያሉን ዛሬም ሹሞቹን አትንኳቸው የሚሉትና ጫማቸውን የሚስሙት ወራዶች ያው የቀድሞዎቹ ናቸው። ቄሮ የሚባል ራሱን የቻለ ኦሮሞን ህዝብ የሚወክል ቡድን አለ ብለው የተከራከሩን ሁሉ ዛሬ ኦዴድ ኦዴፓ የኢህአዴግ ሌላ ገጽ መሆኑን አሌሊሉንም እየቃጡ ናቸው። የመጃጃል አዙሪትን በለው ሳይበሉ በወያኔ ስር የቆዩ ተረኞች ነን ባዮች ናቸውና እነዚህኞቹ ደግሞ የስግብግብ ስግብግብ ሁሌም ከኛ ከኛ ብለው ደፋቂዎች ምህረትና ልካልባ ጎርደን ዲኖሶች ጉግማን ጉጎች ናቸው። ከቡራዩ እስከዛሬ የፈጸሙትን ግፍ መታዘቡ በቂ ነው። ዛሬም የጎንደርን ታጋይ ህዝብ ለማፈን ሲወራጩም እያየን ነው። ሹሙ ራሱን የህዝብ ወዳጅ ብሎ አስመስሎ ሊቀርብ የቃጣው ብዙም ሳይቆይ የተነፈሰበት ሲሆን ዛሬም በሃይማኖቱ መሰረት ብልጽግና ብሎ ያቋቋመውን ድርጅት ሊያሻሽጥ ደፋ ቀና ማለቱ አልቀረም። ኦሮሞ የሚለውን ስያሜ ወደ ጎን ሲተው ህዝብ ተወናብዶ እሰየው ብሎ አጨብጭቦ የሚከተለው መስሎት ነበር። ግንቦቴዎችም ራሳቸውን ኢዜማ ስላሉ ህዝብ ሁሉ አዳኞቻችን መጡ ብሎ ሲቀበላቸው ታይቷቸው ነበር። ማፈሪያ አንጃዎችም ራሳቸውን ኢሃፓ ስላሉ የድርጅቱ ደጋፊዎችና የቀድሞም አባላት ሲመጡላቸው ሲንጋጉ በደከማይናቸው ታይቷቸው ያው ገደል ገብተዋል። ህዝብ የሚፈልገው ለህዝብና ለኢትዮጵያ ይቆማን እንጂ ምንኛ ዲስኮሩን ቢያሳምር ሆነ መጣውላችሁ ቢል ተሞኝቶ የሚቀበልበት ጊዜ አልፏል። የሙስሊሞች ቅዱስ ቁርአን ዘረኝነት ሐራም ነው ያለ ሲሆን በክርስቲያኖች ወንጌል በማቴዎስ ምዕራፍ 24 ደግሞ በዚያን ጊዜ ሐሰተኛ ኦርቶዶክሶችና ሐሰተኞች ነቢያት ይነሳሉና ብቻላቸው የተመረጡትን እንኳን ሲያስተቱ ድረስ ታላላቅ መልእክትና ድንቅ ያሳያሉ ግን አትመኗቸው ብሏል። ረሃብ ቸነፈሩም መናወጡም በሽታውም የምጡ መጀመሪያ መሆኑም ተጠቅሷል። እንደተባለው የመከራው ቀን ማጠሩ አይቀርም። ወያኔ ከትውልድ ትውልድ ሊገዛን ሊጫወትብን ሲቋመጥ ይኸው ጥጉን ይዟል። መለዘናውም እንዲሁ እያለቀሰ ሞቷል። የነዚህም ዘመን እንዲሁ አጭር ነው። እንዲያውም እነዚህ ባጭር ጊዜ እርስ በራሳቸው ድመት ልጆቿን እንደምትበላ ሊባሉ መሆናቸውን መልእክት በስቷል። የወገኖች ምክር ከመጠምጠም መማሪቅ ደም ያለው ተረስቶ ዛሬ ማንኛውም የግሽና የቅጥፈት ዶክተር ከኔ በላይ አዋቂ ላፈር እያለን ነው። አይጠመጎት ሊቆች ፈልተውብናል። ታሪክ በራጆችና ታሪክ ቀያሪዎች የልብ ወለድ አባወራዎች መተውብናል። ፀሐይን በቀኝ ጨረቃን በግራ እጅ ያዥነን እያሉን ነው። ደፋርነታቸው ሊመልሳቸው በማይችል ህዝብ በሚወደው አጼ ላይ መዝመት ብቻ ነው። የህዝብ ጠበቃነን ይሉና በዚያው ትንፋሽ ደግሞ ሹሙን አትንኩብን ሲሉ ይደመጣሉ። አገር ወዳድ በሉን ይሉና ለዘረኛው ሹም ቀኔ ሊዘርፉ ይዳዳቸዋል። ከጫማው ስር እየተደፉ ህዝባዊ በሉን ይሉንም ይከጅላቸዋል። ለፍርፋሪ አገርና ህዝብን አሳልፈው ሰጥተው ወይም ብኩርናቸውን ለጭብጥ ምስር ሽጠው አክብሩንም ሲሉን ተደምጠዋል። ኢትዮጵያን ከመቼውም ጊዜ ባልተናነሰ ለባዕዳን አሳልፈው ሰጥተዋታል። ነጋጠባ አገርን ሲያስበሉ ሲያስጠቁ እያየን የለም አባይንም ያስከብሩልናል ብለው አሳምነው በላባችን የመጣውን ገንዘባችንን ዳግም ሊዘርፉን ቦንዱን እንደበላው ቡዳ ዳግም ሊበሉን አሰፍስፈዋል። ዛሬም ግን የሚታለሉ ቃል ለፍላፊዎች እንደሆኑ አሉ። አሁንም ባለካባና ባለዳባ እንደሆንናለን። በሚደረድሩት አሃዝ ግን ከብረን አድገን ተመንድገን አብታም አገሮችን ሁሉ በልጠናል። አሁንም ግን መደበቅ የማንችለው ሀቅ ብዙዎች የሚጨብጡት የሚይዙት ያጡ ሆነው መባጀታቸው ነው። ኢትዮጵያ ህዝብ ብልህ ነው የሚለውን ማመን መፈለግ ብቻ ሳይሆን እናምንበታለን። ለዚህም ነው አገሩንና የነገጣውን ለጮሌ ምሁሮችና ለፍላፊ አድርባዮች አሳልፎ እንዳይሰጥ ሁሌም የምናሳስበው። የተዘመተበት ቀላል አይደለም። ፈረንጁም የኛዎቹም ጠማማዎች ሊያደናግሩት ያልጣሩት የለም። ሹሙ ከመጣ ጀምሮ የተነዛለትን ሐሰት መለስ ብለን እናጤን። እንኳን እኛን የነቁንን ባለም አቀፍ ደረጃ ስንቱን አወናብደዋል። መከተል ያለበት ፍርሃታችን ሳይሆን ድፍረታችን፣ ልዩነታችን ሳይሆን አንድነታችን ነው። ኢትዮጵያዊነታችን ነው ተጠናክሮ ዘረኞቹን ማደባየት ያለበት። በመሆኑም ከሁኔታው ጋር የገጠመ የሰመረ ትግል ማካሄድ መቻላችን ወሳኝ ነው። ወረርሽኝ መጣ ያሉትንም ከእይታ አስገብቶ የሙት ከተማ አድማን አያይዞ ማካሄድ ይቻላል። የውታ ኮሚቴ ይባል እንደነበር ማታ ማታ የተቃውሞ ጩኸትና መፈክሮች በማሰማት አገዛዙን ማውገዝና የህዝብን ሞራል አንድነትና የትግል መንፈስ ማጠናከርም ይቻላል። ሁሉም እስረኞች በአስቸኳይ ይፈቱ ዘንድ፣ የታገቱት ይፈቱ ዘንድ፣ ወንጀለኞችና አጋሽ ነፍሰ ገዳዮችም እንዲቀጡ ሳይታክቱ ድምጽን ማሰማት ተገቢ ነው። በካዲዎችና ባንዳዎች ላይም ተቃውሞን ማጠናከር ያስፈልጋል። ከሁሉም በላይና በቅድሚያ ግን የሽግግር ሂደት እውን እንዲሆንና የህዝብ ፍላጎት ተሟልቶ ህዝባዊ መንግስት ይመሰረት ዘንድ ጠንክሮ መቆም ወሳኝ ነው። ያሰቡት የምርጫ ቧልት የሚሆን ባይመስልም የዘረኞች ምርጫ አይወክለንም አይመለከተንም በሚል በቀጣይ ተቃውሞ ማዕቀብን ማዘጋጀት ያስፈልጋል። የኢትዮጵያ ስርየት ከነገርባ ጉዲና መንጋ ከሹሞቹ ውሳኔና አቋም የሚገኝ የሚሰርጽ አይደለም። መቼም አይሆንም። የዘመናችን ከፊታችን የተደቀነ ሀቅ መሆኑን መቀበል ተገቢ ነው። አገዛዙን በተቻለው መንገድና አጋጣሚ ሁሉ ማደናቀፍ፣ መሻጠር፣ ውስጡን መቦርቦር፣ ቀራሪውን ማፋፋም አስፈላጊና መደረግ ያለበት ነው። በዘረኞቹ ምርጫ እንሳተፋለን የሚሉ ሁሉ አቋም ካልቀየሩ በጸረ ህዝብነት መወገዝ አለባቸው። የሽግግር ሂደትን ሊያወግዙ የሚቀበዘበዙና ለሹሞቹ ያደሩትን ውጉስ ከማሪዮስ ብለን ማግለል ማራቅ ይገባናል። ባንዳን አንጃን የፋሽስት ጭራን ሁሉ አመረን እንታገል። ሌላ አማራጭና መፍትሄ የለም። ኢትዮጵያን ለማዳን አንድነታችን ይጠናከር። በጋራ ትግል ዘረኝነትን እናፈግድ። ኢትዮጵያና ህዝቧ አቸናፊ ይሆናሉ። ይህ በማስከተል የምትሰሙት የዴሞክራሲያ እትም በፍኖተ ዴሞክራሲ የተላለፈው የ2002 ዓመተ ምህረት የኢስሙላ ምርጫ ከመካሄዱ ከሳምንታት በፊት ነበር። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። እዝ 35 ቁጥር 6 ግንቦት 2002 ዓመተ ምህረት እውነተኛ ምርጫ በህዝብ ተገል እውን ይሆናል። ወያኔ ስልጣን ላይ ከወጣ ጀምሮ በየአምስት ዓመቱ እየተደጋገመ የሚታየው አሰልቺ የሆነው የምርጫ ስርዓት ዘንድሮም ይበልጥ አሰልቺ በሆነ መንገድ እየታየ ነው። በመጪው ግንቦት 15 ቀን 2002 ዓመተ ምህረት የመጨረሻው ትዕይንት የሚታይበት የምርጫው ድራማ ተውኔቶቹ መታየት ከጀመሩ ጥቂት ቀናት ሆኗቸዋል። የቲያትሩ ዋና ተዋንያን የሆኑና ከ60 በላይ የወያኔ ተለጣፊዎች የሚገኙባቸው 63 ፓርቲዎች ለመወዳደር ተመዝግበዋል ተብሏል። 6938 የሚሆኑ ግለሰቦችም ለፌደራልና ለክልል ምክር ቤት እንደሚወዳደሩ ተገልጿል። ለምርጫው ቲያትር 149.5 ሚሊዮን ብር መመደቡ እንዲሁም ከ43000 በላይ የሆኑ የምርጫ ጣቢያዎችን የሚያስተናግዱ አብዛኛዎቹ የወያኔ አባላት መሆናቸው የተረጋገጠ 220000 በላይ የምርጫ አስፈጻሚዎች መሾማቸው ታውቋል። ተቃዋሚነን ከሚሉ አንዳንድ ድርጅቶች ጋር ወያኔ የምርጫ ስነ ስርዓት ስምምነት ተፈራረምኩ ብሏል። ተወዳዳሪዎች አላማቸውን ለህዝብ የሚያስረዱበት የሚዲያ ወይም የመገናኛ ብዙሃን ሰዓት ተሰጥቷቸዋል ተብሏል። በቴሌቪዥን አማካይነትም በየቀኑ በተለያዩ ርዕሶች ላይ የምርጫ ክርክር ተደረገ ተብሎ ይደለቃል። ተቃዋሚዎች ህዝብ ሰብስበው የምረጡኝ ዘመቻ እንዲያደርጉ ተፈቅዶላቸዋል። ከውጭ ታዛቢዎች ተጋብዘዋል፣ ከውስጥም ተመድበዋል ተብሏል። ተውኔቶቹ በየተራ በየቀኑ እየታዩ ቢሆንም ባለፉት 20 ዓመታት በተደጋጋሚ ታይተው ህዝብን ያሰለቹ በመሆናቸው ተመልካች አላገኙም። ሆያሆየውና ዘፈኑም በወያኔ ዙሪያ ሆኖ ብቻ ተወስኖ የቀረ መሆኑ ይታያል። አምባገነን አገዛዞች በየወቅቱ ምርጫ እያሉ የሚያሰለቹን የይስሙላ ምርጫ ባህሪዎቻቸውንና ተግባሮቻቸውን ለመሸፈን የሚጠቀሙበት ዘመናዊ ስልት በመሆኑ ነው። የመንግስቱ ኃይለ ማርያም የምርጫ ቲያትር የነ ኦማር አልበሽር በሱዳንና የነ ሙጋቤም በዚምባብዌ የይስሙላ ምርጫዎች እንደ ምሳሌ የሚጠቀሱ ናቸው። ወያኔም ባለፉት 20 ዓመታት ተደጋጋሚ የይስሙላ ምርጫዎች አካሂዶ የዴሞክራሲያዊነትን ካባ ለመጎናጸፍ ብዙ ባዝኗል። የተካሄዱት የይስሙላ ምርጫዎች ግን ለወያኔ ጭምብል ከመሆን ይልቅ ይበልጥ ምንነቱን ማንነቱን ያጋለጡት ሆነዋል። የደንቆሮ ለቅሶ መልሶ እንዲሉ አሞኘዋለሁ አታልለዋለሁ የሚለው ክፍል ውሸት መሆኑን አውቆ ነቅቶ በሚጠብቅበት ሁኔታ ዘንድሮም አሰልቺ የሆነ የምርጫ ቲያትሩን ለመድገም ላይናታች እያለ ይገኛል። በዲሞክራሲያዊ ስርዓት ህዝብ የስልጣን ባለቤትነቱን የሚያረጋግጠው አንዱ መንገድ በምርጫ መሆኑ አከራካሪ አይደለም። በህብረት ራሱን ለማስተዳደር የወሰነ ህዝብ ጥቅሜን ይጠብቁልኛል፣ ፍላጎቴን ያሟሉልኛል የሚላቸውን ወኪሎች ወደ ስልጣን ሊያወጣ የሚችልበት ብቸኛው መንገድ ምርጫ ነው። ህዝብ ሉዓላዊነቱንና የስልጣን ምንጭነቱን በምርጫ አማካይነት ሊያረጋግጥ የሚችለው ግን በቅድሚያ ነጻነቱ ሲጠበቅለትና መብቱ ሲረጋገጥለት ነው። ህዝብ ነጻነቱን የሚቀዳጀው ከውጭ ኃይል ተጽዕኖ በመላቀቅ ብቻ ሳይሆን የመንግስትን ስልጣን ከተቆጣጠረና ኃይልና ተገን ካደረገ ማንኛውም ወገን ከሚያደርስበት ጭቆና፣ በደል ወይም የኃይል እርምጃም ነጻ ሲሆን ጭምር ነው። መብቱም የሚጠበቅለት መሰረታዊ የሆኑት የንግግር፣ የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ የፈለገውን የመምረጥ፣ የሃይማኖት ተቃውሞን የማሰማት ወዘተ መብቶቹ ዓለምንም ገደብ ሲከበሩ ነው። ህዝብ በስምምነት ያጸደቀው ህገ መንግስትና ሌሎች የአገሪቷ ህጎች ሁሉ የበላይነታቸው ተረጋግጦ ሲከበሩና ህግን የሚያስከብሩ አካሎች ማለትም የፖሊሱ፣ የጸጥታው፣ የወታደሩና ሌሎች የህግ ተቋማት ነፃና ገለልተኛ በሆነ መንገድ ተደራጅተው ከማንም ግለሰብ ወይንም ቡድን ቁጥጥር ነፃ ሆነው ሲቋቋሙና በገለልተኛነት ለህግ ብቻ ታዛዥ ሆነው ስራቸውን የሚያካሂዱበት ሁኔታ ሲፈጠር የህዝቡ ነፃነት ተከብሯል፣ መብቱም ተረጋግጧል ማለት ይቻላል። ነፃነትና የመብት መረጋጋት ስልጣን ከያዘ ኃይል ወይም ግለሰብ መልካም ፈቃድ የሚገኙ ወይም በቸርነት የሚለገሱ አይደሉም፣ የህዝቡ የትግል ውጤት ናቸው እንጂ። ህዝቡ በትግሉ በህብረትና በስምምነት እውን የሚያደርጋቸው ማንም ግለሰብ ወይም ቡድን በምንም ጊዜ በኃይልም ሆነ ህግ በማውጣት ሊነጥቃቸው የማይችሉ የማይደፈሩና የማይገሰሱ መሰረታዊ መብቶች ናቸው። ህዝብ ሉዓላዊነቱን አስጠብቆ የስልጣን ባለቤትነቱን በመርጫ ማካይነት እውን ሊያደርግ የሚችለው እነዚህ መሰረታዊ መብቶች ተሟልተው ሲገኙ ብቻ ነው። ስለዚህ ነፃነት፣ መብት፣ ዴሞክራሲና ምርጫ የማይነጣጠሉና የተያያዙ ናቸው። ነፃነት፣ መብትና ዴሞክራሲ በሌሉበት ምርጫ የአምባገነኖች መሸፈኛ ይሆናል እንጂ ህዝብ የስልጣን ባለቤትነቱን እውን የሚያደርግበት መሳሪያ አይሆንም። ምርጫ ከነፃነት ከመብትና ከዴሞክራሲ ውጭ ቃል ከመሆን ያለፈ ትርጉም ሊኖረው አይችልም። አንድ ፓርቲ ወይም ግለሰብ በምርጫ ቢያሸንፍ እንኳ ፖሊሲውን በተግባር ለማዋል የሚያስችለው ዋስትና ካለመኖሩም በላይ በማናቸውም ጊዜ በህዝብ ሳይሆን ኃይልን በሚቆጣጠረው አምባገነን ቡድን ከስልጣን ሊነሳ ይችላል። በሌላ በኩል ምርጫ ብቻውን ነፃነትና ዴሞክራሲ አያመጣም። የዴሞክራሲ መሰረቶች ካልተነከሩ አምባገነኖችና ፋሽስቶች በምርጫ ወደ ስልጣን መጥተው የህዝቡን መብት ሊያፍኑ፣ ነፃነቱን ሊያግዱ ይችላሉ። ሂትለር፣ ሙሶሎኒና ሌሎች አምባገነኖች ወደ ስልጣን የመጡት በምርጫ መሆኑን መገንዘብ ይጠቅማል። ከላይ የተገለጹት መሰረታዊ የህዝብ መብቶቹ ተከብረውና የህዝቡ ነፃነቶች ተጠብቀው እንኳ የተጨበረበረ ምርጫ ሊካሄድ የሚችልበት ሁኔታ ይኖራል። የተሟላ ነፃና ፍትሃዊ የሆነ ምርጫን ለማካሄድ የግድ የምርጫ ውድድር በተስተካከለና በሁሉም በእኩልነት በሚያገለግል ሁኔታ ላይ መገኘት ይኖርበታል። ነፃና ፍትሃዊ ምርጫ ሊካሄድ የሚችለው ለሁሉም ተወዳዳሪዎች በእኩልነትና በገለልተኝነት አገልግሎት የሚሰጥና በአንድ ፓርቲ ሳይሆን በተወዳዳሪዎች ፓርቲዎች የጋራ ውሳኔና ስምምነት የሚቋቋም የምርጫ አስፈጻሚ አካል ሲኖር፣ ለሁሉም ወገን በእኩልነት የሚያገለግል የምርጫ ሕግና የሥነ ሥርዓት አፈጻጸም ደንብ ሲደነገግና በሥራ ላይ ሲውል፣ ሕዝቡ የመምረጥና በምስጢር ድምፅ የመስጠት መብቱ ሲከበር፣ ተወዳዳሪዎች እኩል የሆነ የሚዲያ የመገናኛ ብዙሃን ሰዓት ሲያገኙ፣ ለምረጡኝ እንቅስቃሴው እኩል ወይም ተመጣጣኝ የሆነ ገንዘብና ሌሎች ግልጋሎቶች ሲመደቡ፣ የምርጫ ጣቢያዎች እኩል በሆነ ደረጃ ለሁሉም ሲዳረስ፣ የምርጫ አካሎችም አለ አድሎ በእኩልነት ሁሉንም ተወዳዳሪ ሲያስተናግዱ፣ የጸጥታ ኃይሎች ከማስፈራራትና ከጣልቃ ገብነት ሲቆጠቡ፣ የድምፅ ካርዶች በአግባቡ ሲሰበሰቡና ሲቆጠሩ፣ ነፃና ገለልተኛ የሆኑ ታዛቢዎች አለምንም ገደብ የምርጫውን ሂደት እንዲታዘቡ ሲደረግና የመሳሰሉት ሁኔታዎች ሲሟሉ ነው። አገራችን ውስጥ ሁለቱም ሁኔታዎች የተሟሉ አይደሉም። ህዝብ ነፃነቱን ተገፏል፣ መብቱም የተከበረ አይደለም። የህግ አስከባሪ አካሎችና የመንግስት መጨቆኛ መሳሪያዎች በወያኔው ድርጅት ቁጥጥር ብቻ ሳይሆን በባለቤትነት የተያዙ ናቸው። ወታደሩ፣ የጸጥታው ክፍል፣ የፖሊሱ ኃይል፣ ቢሮክራሲው፣ የግል ወታደራዊ ተቋማት ማለትም ፌዴራል ፖሊስ፣ አግአዚ፣ የቀበሌና የገበሬ ማህበራት ታጣቂዎች፣ የፍርድ ተቋማት ሙሉ በሙሉ በወያኔ ቁጥጥር ስር ውስጥ ነው ያሉት። በወያኔ ቁንጮ ተሹመው በወያኔ ፓርላማ ሹመታቸው ጸድቆ ኃላፊነት የተሰጣቸው የምርጫ አስፈጻሚ ኮሚቴ አባላት የመረጣቸውን ጌታ ብቻ ሲያገለግሉ የቆዩ አሁንም እያገለገሉ ያሉ ናቸው። የምርጫ ህጉ ወያኔን ብቻ እንዲያገለግል ተዘጋጅቶ በስራ ላይ የዋለ ነው። ወትሮም በብዙ ችግርና መከራ እንከፋከፍ የነበረ ነጻ ፕሬስና ሚዲያ እስከናካቴው ከታፈነ አመታት አልፈዋል። አፋኝ በሆኑ ህጎች አማካይነት የሲቪል ድርጅቶችና ሌሎች ነጻና ገለልተኛ አካሎች ምርጫው ነጻና ፍትሃዊ መሆኑን እንዳይከታተሉና እንዳይታዘቡ ለማድረግ ተሞክሯል። በርካታ ሰላዮች ተቀጥረዋል። የስለላ መሳሪያዎች በየመንገዱ ተሰቅለዋል። በምርጫ ወቅት የኃይል ተጽዕኖ በሚያደርጉና የአፈና ተግባራትን የሚያከናውኑ ልዩ ልዩ የሆኑ ወታደራዊ ተቋማት ተመስርተው ስራቸውን ለመጀመር እየተጠባበቁ ነው። ይህም ብቻ አይደለም፣ ሌሎች የማስፈራሪያና የመደለያ ስልቶችም በስራ ላይ ውለዋል። በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሆኑ ተብለው ተደርገዋል። ኢህአዴግን ከመረጣችሁ ስራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን፣ አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። ለዚህም ነው እንደ ደርግ ጊዜው ዛሬም የዚህ አካባቢ ተማሪዎች፣ የዚህ አካባቢ ሰራተኞች፣ የዚህ አካባቢ ገበሬዎች ወዘተ ተሰብስበው ኢህአዴግን ለመምረጥ ውሳኔ ያስተላለፉ፣ ማሉ፣ ተገዘቱ የሚል ዜና በተለያዩ ሚዲያዎች መሰማታቸው ብዙዎችን ያላስደነቀው። የግል ምርጫን ለማካሄድ በቡድን ውሳኔ እየተደረገ ነው። በፍርሃት አየር ውስጥ በአፈና ታጅቦ የሚካሄድ ምርጫ የህዝብ ሉዓላዊነትን በተግባር የሚያውል እውነተኛ ምርጫ ሊሆን አይችልም፣ ለይስሙላ የሚደረግና አስመሳይ ምርጫ እንጂ። ሐቁ ሲገለጽ ግን ብዙሃኑ ለምርጫ አልተመዘገበም፣ ወያኔ 29 ሚሊዮን ተመዝግቧል ብሎ ቢዋሽም፣ እንዳለፉት ጊዜያቶች ሁሉ አዳናቂው ቢበዛ የአየር ሞገዱ ቢጨናነቅና ሆይ ሆይ የሚለውም እንደ ጎርፍ ቢጥለቀለቅ፣ የዘንድሮውም የወያኔ ምርጫ ያው ደጋግሞ የታየው አሰልቺ ቧልት መሆኑ ግልጽ ነው። አሸናፊዎቹ የቲያትሩ መሪ ተዋንያን መለስና ፓርቲው መሆናቸው ሳይታለም የተፈታ ነው። በወያኔ አገዛዝ በምንም ተአምር እውነተኛ ምርጫ ሊካሄድ የማይችል መሆኑን ደጋግመን የገለጽነው ነው። አንዳንዶቹ የተበላ ቁብ የሚል ስም የሰጡት መጪው የወያኔ የይስሙላ ምርጫ በወያኔ አሸናፊነት የሚጠናቀቅ መሆኑ ግልጽ ሆኖ ሳለ ከምርጫው አንድ አይነት ቁም ነገር ይገኛል በሚል ህዝብን ለማዘናጋት በውስጥም ሆነ በውጭ ወዲያና ወዲህ የሚሉ ክፍሎች ቁጥራቸው በርካታ መሆናቸው ባያስገርምም፣ ውዥንብሮቹና የማደናገሪያው ዘዴዎቹ አይነታቸው እየተበራከተ መምጣቱ አነጋጋሪ ሆኗል። ደግነቱ በደም ከከፈለው ተመክሮ በመነሳት አብዛኛው ኢትዮጵያ ህዝብ በምርጫው ፍትሃዊነትና ነጻ መሆን ላይ ቅንጣት ታክል እንኳን እምነት የሌለው በመሆኑ በእነዚህ ወገኖች እየተስፋፉ ያሉ አመለካከቶች ህዝብን በማወናበድ በኩል ውጤት አልባ መሆናቸው ከወዲሁ እየታየ ነው። የወያኔ ተለጣፊ የሆኑ ከወያኔ ፍርፋሪ የሚያገኙ ከራሳቸው ጥቅም በስተቀር የህዝብ ጥቅምና ፍላጎት ቅንጣት ታክል የማያሳስባቸው በተደጋጋሚ ምርጫ ውስጥ ገብተው ለወያኔ የዴሞክራሲያዊነት ካባ ሽፋን ሲሰጡ የቆዩ በመሆናቸው ዘንድሮም ይህንኑ ሲደግሙ ቢታዩ ብዙ የሚያስገርም አይደለም። እነዚህ ክፍሎች ምንጊዜም የሚያስቀድሙት የግል ጥቅማቸውንና ምቾታቸውን እንጂ ህዝብን ስላልሆነ በተደጋጋሚ የታየው አቋማቸው ሆነ ድርጊታቸው አስገራሚ ሊሆን አይችልም። እንዲሁም ጥቅማቸውን ብቻ የሚመለከቱ የባዕድ መንግስታትም የኢትዮጵያ ህዝብ መብትና ነጻነት አልባ መሆኑንና ምርጫው የዓለም አቀፍ የምርጫ ሂደት መመዘኛን አለማሟላቱን እያወቁ ለአምባገነኑ የወያኔ አገዛዝ የሞራልና የማቴሪያል ድጋፍ ቢሰጡ፣ የምርጫውን ትክክለኝነት ለማጽደቅ ታዛቢዎች ልከናል ቢሉ የኢትዮጵያን ህዝብ ብዙ የሚያስገርመውና የሚያስደንቀው ከቶ አይደለም። የባዕዳን ኃይሎች በተለይም በምዕራብ ያሉ መንግስታት የእምነታችን ዋልታዎች ናቸው የሚሏቸው የሰብአዊና ዴሞክራሲያዊ መብቶች መጠበቅ፣ የሕግ የበላይነት መኖር የነጻና ፍትሃዊ ምርጫ እውን መሆን ወዘተ በሌሎች ሀገሮች ተግባራዊ ሆኖ አልሆኑ ብዙ ሲያስጨንቃቸው አላየንም። በየአካባቢው ላሉት ሁኔታዎች የሚሰጡት መልስና የሚወስዱት እርምጃ ከጥቅማቸው አንጻር ብቻ መሆኑን ከተረዳን ውለን አድረናል። ጥቅማቸውን ለሚያስጠብቁላቸው አምባገነኖች በቢሊዮን የሚቆጠር የገንዘብና የሌሎች ቁሳቁሶች እርዳታና ዲፕሎማሲያዊ ድጋፍ እየሰጡ በስልጣን እንዲቆዩ የሚችሉትን ጥረት ያደርጋሉ። በእነዚህ ሀገሮች ለሚደረጉ የሰብአዊ መብቶች ረገጣዎች፣ አፈናዎች ወይም በምርጫ ወቅት ለሚደረጉ ጭፍን የሆኑ ማጭበርበሮችና ተያይዘው ለሚመጡ ወከባዎችና ግድያዎች ካንገት በላይ የሆኑና ጥርስ የሌላቸው የተቃውሞ መግለጫዎችን ከማውጣት ባሻገር ተጨባጭ እርምጃዎችን ሲወስዱ አልታዩም። በሌላ በኩል እንደነ ዚምባብዌው ሙጋቤ የመሳሰሉትና ለምዕራብ አገሮች ጥቅም ተጣራሪ ናቸው ተብለው የተፈረጁ አምባገነኖች በየአገሮቻቸው ምርጫ አጭበርብረዋል በሚል ወገዛ ብቻ ሳይሆን የኢኮኖሚ ማዕቀብ በማድረግ ሆነ የወታደራዊ እርምጃ ጥቃት ሲቃጡባቸው አስተውለናል። ወያኔን ተረባርበው ወደ ስልጣን ያወጡት ምዕራባውያን ናቸው። በየአመቱ በአማካይ 1 ቢሊዮን ዶላር በመስጠት የተለያዩ ድጋፎችን በማድረግ ስልጣን ላይ እንዲቆይ አድርገውታል። በአንጻሩ ወያኔ የምዕራባውያን ጥቅም አጠባቂ ነው። ስለሆነም ወያኔ ለሚያደርገው የሰብአዊ መብት ረገጣ፣ የፍትህና የሰብአዊ መብት እጦት ባዕዳን ኃይሎች ያንገት በላይ ጩኸት ቢያሰሙና የወያኔ ምርጫ የይስሙላ መሆኑን እያወቁ ታዛቢ በመላክ ሆነ በሌሎች ተግባሮች ላይ ትብብር ቢያሳዩ የሚያስገርም አይደለም። ሰልፋቸው ከተቃዋሚ ኃይሎች ሆኖ በተአምር ምርጫውን በአሸናፊነት እናጠናቅቃለን የሚሉ የዋሃን ካሉ ለእነዚህ ወገኖች ማስተላለፍ የምንፈልገው መልእክት እስካሁን ያለፍንበት ችግርና የከፈልነው መስዋዕትነት ትምህርት ሊሰጠን ይገባልና አሁንም ከዚህ እንማር የሚል ነው። ምርጫውን በምንም አይነት መንገድ ማሸነፍ እንደማይቻል በየአደባባዩ እያስረገጡ ባጭር ጊዜም ሆነ በረጅም ጊዜ ከምርጫው ጥሩ ውጤት ማግኘት ይቻላል ለሚሉት ወገኖች ይህ አያዋጣም እንላቸዋለን። በምርጫው ወያኔ ይጋለጥበታል። ወያኔን በዘንድሮ ምርጫ ማሸነፍ ባይቻልም የዛሬ 5 ዓመት ወይም የዛሬ 10 ዓመት የማሸነፉን ሁኔታ ማመቻቸት ይቻላል። ህዝቡን በህቡ ሆነ በይፋ ማደራጀት የሚቻለው በምርጫ መሳተፍ ሲቻል ነው። ህዝቡ መሪ ይፈልጋልና በምርጫ ካልተሳተፉ ህዝቡን መምራት አይቻልም። አብላጫ ድምጽ አግኝተን የመንግስቱን ስልጣን መያዝ ባንችልም በወያኔ ፓርላማ ጥቂት መቀመጫዎችን አግኝተን ወያኔን ልናጋልጥ የምንችልበት ሁኔታ ይኖራል የሚሉት አመለካከቶች ሁሉ ደግነቱ ህዝቡ በራሱ ተመክሮ ስለምርጫው ዋጋ ቢስነት ቀድሞ ሁሉንም ነገር ተገንዝቦ መጥቆ ሄዷል እንጂ አደናጋሪ ሊሆኑ በቻሉ ነበር። በአጭበርባሪነቱ በመሰሪነቱና በፈላጭ ቆራጭነቱ ግልጥጥ ብሎ የወጣ ቡድንን በይስሙላው ምርጫ ተባባሪ በመሆን በምንም አይነት መንገድ በአዲስ መልክ ማጋለጥ እንደሚቻል የኢትዮጵያ ህዝብ ሊረዳው አልቻለም። አጭበርባሪነቱን በሚገባ ለሚያውቀው የኢትዮጵያ ህዝብ የሚያመጣው ፋይዳ የለም። ባዕዳንም እስካሁን የተደረጉት ምርጫዎች ነጻና ፍትሃዊ አለመሆናቸውን እያወቁ ስለሆነ ወያኔን ሲደግፉ የቆዩት የማጋለጡ ጥረት ከባዕዳኑ አንጻር ብዙ የሚፈይደው ነገር የለም። በምርጫ ከተሳተፍን በአሁኑ ምርጫ ባይሳካ እንኳ በሚቀጥሉት 10 እና 15 ወይም 20 ዓመታት ማሸነፍ እንችላለን የሚለው የመከራከሪያ ሐሳብ ውሃ የሚቋጥር አይደለም። የወያኔው ቡድን ስልቱን እየለዋወጠና እያሻሻለ በስልጣን ላይ ለመቆየት ይጥራል እንጂ ዝም ብሎ አይቀመጥም። ካለፈው ምርጫ ወዲህ የወያኔ ቡድን በአንድ በኩል ራሱን በስልጣን ለማቆየት በሌላ በኩል ተቃዋሚዎችን ለመከፋፈልና ለማዳከም የወሰዳቸውን እርምጃዎች ሁኔታው በይበልጥ ለዚህ ቡድን አስተማማኝ እየሆነ መምጣቱን አይተናል። በአሁኑ ወቅት ማሸነፍ ካልተቻለ በምን ተአምር የዛሬ 5 10 እና 20 ዓመት ማሸነፍ እንደሚቻል ግልጽ አይደለም። ህዝቡ መሪ እንደሚፈልግ ግልጽ ነው። በግንዛቤ መጥቆ ሄዷል። ምን መደረግ እንዳለበትም ያውቃል። አስተባባሪና መሪ ይፈልጋል።
የህዝብ ተማሪ ለመሆን ግን የግድ ባለቀለት ምርጫ ተሳታፊ መሆንን አይጠይቅም። እንዲያውም ለህዝቡ ያልሆነ ተስፋ ያምባገነኖች ደግሞ የዴሞክራሲያዊነት ሽፋን በመስጠት የህዝቡን ትግል ያዳክማል። በወያኔ ፓርላማ ውስጥ ገብቶ ወያኔን እያጋለጡ ቀስ በቀስ ኃይሉን መሸርሸር የሚለውም የማይጨበጥ ተስፋ ነው። ከወያኔ ፍላጎት ውጭ ተጨባጭ ስራዎች በማይሰራ ፓርላማ ውስጥ ተቃዋሚ ሆኖ መሰየም ወያኔ የሌለውን የቆዳ ቀለም ለራሱ እየሰጠ ከማንኛውም የበለጠ ዴሞክራሲያዊ ነኝ የሚለውን መመጻደቂያ አድርጎ ሲጠቀምበት ታየ እንጂ ሲጋለጥበት ወይም ኃይሉ እየመነመነ ሲመጣ አልታየም። ታዲያ መፍትሄው ምንድነው? ህዝቡስ ከዚህ መከራና ስቃይ እንዴት ነው ሊላቀቅ የሚችለው የሚለው ጥያቄ አግባብነት ያለው ስለሆነ በተገቢው መንገድ መመለስ ያለበት ነው። ከዚህ ቀደም ደጋግመን እንደገለጽነው አምባገነን ኃይሎች የዘረጉት ያፈናና የጭቆና ስርዓት ሊወገድ የሚችለው በህዝብ ኃይልና ግፊት ብቻ እንጂ በልመና ወይም እነዚህ አጥፊ ኃይሎች በዘረጉት ወጥመድ ውስጥ ገብቶ በመዋኘት አይደለም። የትግሉ ስልት ሰላማዊና ሰላማዊ ያልሆኑ መንገዶችን ሊከተል የሚችል መሆኑ ግልጽ ሲሆን ከሁለቱ አንደኛውን የመምረጥም ሆነ እንደ ሁኔታ ሁለቱንም አብሮ በማስኬድ የመታገልና ትግሉን ግብ የማድረስ መብት የህዝብ ነው። የትኛውም የትግል ስልት ተመረጠ ትግሉን ለማካሄድም ሆነ በድል ለማጠናቀቅ በቅድሚያ መደራጀትን ይጠይቃል። ስካፍንጫው የታጠቀውንና በባዕዳን ኃይላት እየተረዳ ያለውን አምባገነን ኃይል ታግሎ ማሸነፍ የሚቻለው ህዝቡ ማለቂያ የሌለውን ጉልበቱንና ኃይሉን አስተባብሮ ስልጣኑን በጨበጠው ጸረ ኢትዮጵያ ቡድን ላይ መቶን ሲያሳርፍ ብቻ ነው። ስለሆነም መደራጀት ጊዜና ቦታ የማይጠይቅ የወቅቱ አንገብጋቢ ጥያቄ ነው። በወያኔ የይስሙላ ህግ ተጠቅሞ በይፋ መደራጀት የሚቻል ቢሆንም እዚህ ላይ ክብደት ሰጥተን የምናነሳው በህቡ የመደራጀትን ወይም የትግል ተግባርን በህቡ የማካሄድ ሁኔታን ነው። የአምባገነኑ የጸጥታ ኃይሎች በተጠናከሩበት ወይም ሰላይና ሰርጎ ገቡ በብዛት በሚርመሰመስበት ሁኔታ በይፋ ሳይሆን በህቡ መደራጀቱና ተግባርን በህቡ ማካሄዱ ለትግሉም ሆነ ለውጤቱ አስፈላጊ ነው። በህቡ የተደራጀና ለትግል የቆረጠ ህዝብ ኃይል በልዩ ልዩ ምክንያት የተለያየ ዘዴ ስልት በመጠቀም በስልጣን ላይ ያለውን ኃይል ሊያስወግድ ይችላል። ቀድሞ የሶቪየት ግዛት በነበረችው ክርግስታን በህቡ የተደራጀ ህዝባዊ እንቅስቃሴ የታጠቀን አምባገነን ኃይል ከስልጣን ሲመነግል ለማየት ችለናል። በኔፓልና በምዕራብ አፍሪካ ወዘተ ህዝባዊ እንቅስቃሴዎች አምባገነን ኃይሎችን ሲያርበደብዱም ተመልክተናል። በ1997 ዓመተ ምህረት ምርጫ ገንፍሎ የወጣው የህዝብ ቁጣና ምሬት የተደራጀ መልክ ኖሮት ቢሆንና ይህም እንቅስቃሴ ለህዝብ ጥቅም በቆመ የተደራጀ ኃይል ተመርቶ ቢሆን ኖሮ ዛሬ የህዝቡ ትግል ግቡን መጥቶ አምባገነን አገዛዝ ተወግዶ የምናይበት ወቅት ላይ እንሆን ነበር። ህዝብ እንደ ማዕበል ከተነሳ ምንም የሚያግደው ኃይል አይኖርም። በአጋዚ ሆነ በፌዴራል በህወሓት ሆነ በኢህአዴግ ስም እስካፍንጫቸው ታጥቀው አምባገነኑን የሚያገለግሉ ወገኖች የህዝብ ቁጣና እንቅስቃሴ እንደ ማዕበል ገንፍሎ ሲወጣ ሰልፋቸው ከህዝብ ጎን እንደሚሆን አልያም ሽንፈትን እንደሚከናነቡ ምንም ጥርጥር ሊኖር አይችልም። ስለሆነም ተደራጅቶ መታገል አሁንም የወቅቱ አብይ መፈክር ነው። ለህዝብ የቆሙ እውነተኛ ተቃዋሚ ኃይሎች ህዝብን ለትግል ሊያበቃ የሚያስችል ድርጅታዊ ስራና እንቅስቃሴ ማድረግ ይጠበቅባቸዋል። ታጋዩ ህዝብም ሀገሩን ከስቃይ ለማውጣት ትግሉን መርተው ከግብ ሊያደርሱ ይችላሉ የሚላቸውን ድርጅቶች መርጦ የመቀላቀልና የመታገል ግዴታ አለበት። ያባ ለህዝብ የገባውን ቃል ኪዳን ለአንዲት ደቂቃ እንኳን ሳያጥፍ ከፍተኛ መስዋዕትነትን እየከፈለ በከተማም ሆነ በገጠር ህዝብን እያደራጀና ትግሉን እያፋፋመ ይገኛል። ታጋይ ኃይሎች በድርጅቱ ጥላ ስር ተሰልፈው ህዝባዊውን ትግል እንዲያካሂዱ አሁንም ጥሪውን ያስተላልፋል። ሚስጥራዊነቱ የተነሳ በድርጅቱ ውስጥ መታቀፍ አስቸጋሪ ቢሆን እንኳ ከሚያምኑትና ከሚመስለው ጋር እየመከሩ በመንፈስ ተዘጋጅቶ መጠበቅ የቁርጧ ቀን ዕለት ኃይልን አስተባብሮ ከታጋይ ኃይሎች ጋር ተሰልፎ አምባገነኑን ለማስወገድ ምቹ ሁኔታን መፍጠር ይቻላል። ስለሆነም የሀገር ፍቅር የሚያንገበግበው ሁሉ ዛሬውኑ ተጨባጭ እርምጃ ይውሰድ። መፍትሄው ትግል ብቻ ስለሆነ ተደራጅቶ ይታገል እንላለን። አምባገነንነት ሲወገድ እውነተኛው ምርጫ በህዝብ ትግል እውን ይሆናል። አምባገነን አገዛዝ በህዝብ ትግል ይወገዳል። የኢትዮጵያ ህዝብ ያሸንፋል። ለወያኔ መጣ ሳይሆን ለጸረ ወያኔ ትግል እንነሳ።